እና እስጥልኝ አድማጮቻችን ይህ ኮንሶ ዜና ነው። አሁን የለቱን አንኳር ዜና የምናቀርብበት ጊዜ ላይ ደርሰናል። ዜናውን ማቀርብላችሁ ያቬሎ ናታይ ነኝ። አብራችሁን ሁኑ። አርስተ ዜናዎችን በማስቀደም የለተ ሐሙስ ሚያዝያ 28 2013 ዓመተ ምህረት አንኳር ዜናዎችን አሰማለሁ። የኢትዮጵያ ቀይ መስቀል ማህበር በፍጡጫ ቀበሌ ያሉ ተፈናቃዮችን መልሶ የማቋቋም ሥራ እየሰራ መሆኑ ተገለጸ። የዞኑ የትራንስፖርት መምሪያ አንዳንድ የስምርት መስመሮችን በመከልከሉ ወደ እርሻ ሥራዎቻቸው መሄድ ያልቻሉ አርሶ አደሮች አማረሩ። በኮንሶ ዞን ካራት ከተማ የሰዓት እላፊ ገደብ መጣሉን የዞኑ የኮሙኒኬሽን መምሪያ አስታወቀ። አሁን ዜናውን በዝርዝር አሰማለሁ። የኢትዮጵያ ቀይ መስቀል ማህበር በፍጡጫ ቀበሌ ያሉ ተፈናቃዮችን መልሶ የማቋቋም ሥራ እየሰራ መሆኑ ተገለጸ። የኢትዮጵያ ቀይ መስቀል ማህበር አጋሩ ከሆነው የስዊዘርላንድ ቀይ መስቀል ማህበር ጋር በመተባበር በደራሽና በኮንሶ መካከል በነበሩ ግጭቶች ወቅት ቤት ንብረታቸው ለወደመባቸው የካራት ዙሪያ ወረዳ ፍጡጫ ቀበሌ ነዋሪዎች መልሶ ማቋቋሚያ ድጋፍ ለማድረግ በዝግጅት ላይ መሆኑን የቀይ መስቀሉ የኮንሶ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ሻካይ ዶሮቦ ለኮንሶ ዜና ገለጹ። ማህበሩ በደራሽ ልዩ ወረዳም ተመሳሳይ የመልሶ ማቋቋም ስራን በመስራት ላይ ነው ያሉት አቶ ሻካይቶ በአጠቃላይ በኮንሶ ዞን በኩልና በደራሽ ልዩ ወረዳ በኩል ለተፈናቀሉና ቁጥራቸው 12000 ለሚሆኑ ሰዎች ወይም ለ1000 አባወራ እገዛ ይደረጋል ተብሏል። እገዛው ራሳቸውን የሚያቋቁሙበት ገንዘብ መሆኑም ተገልጿል። ከነዚህ 1000 አባወራዎች መካከል በፍጡጫ 4 መንደራት ውስጥ ለሚኖሩና ቤት ንብረታቸው ለወደመባቸው እንደዚሁም ደግሞ ከኩስም ያከባቢ ወደ ፍጡጫ ሸሽተው በመመለስ ያልቻሉ በድምሩ 250 ለሚሆኑ አባወራዎች እገዛው ሊደረግ ዝግጅት እየተጠናቀቀ መሆኑም ተገልጿል። ድርጅቱ ባስቀመጠው መስፈርት መሰረት ከባድ ችግር ውስጥ ያሉ ተፈናቃዮችን የሚለይ የልየታ ኮሚቴና ቅሬታ የሚሰማ ኮሚቴ ከቀበለው ሰዎች መካከል መቋቋሙ የተገለጸ ሲሆን 250ዎቹ አባወራዎች ከሞላ ጎደል መለየታቸውም ታውቋል። የከፋ ችግር ውስጥ መሆናቸው የተረጋገጠ አባወራዎችና የማወራዎች ዝርዝር ከተለየ በኋላ በካራት ዙሪያ ወረዳ አስተዳዳሪ ፍርማና በማህበሩ ቅርንጫፍ ጽህፈት ቤት ኃላፊ ፍርማ ለብሔራዊ የቀይ መስቀል ማህበር ጽህፈት ቤት እንደሚቀርብና ከዚያም የገዛ ገንዘቡ በዚህ አግባብ ወደ ተፈናቃዮቹ አካውንት ገቢ እንደሚደረግ ተገልጿል። በባንክ ቤት ደብተር ያላቸው የአካውንት ቁጥራቸውን እንዲሰጡ እንደሚደረጉና ከዚህ በፊት የባንክ ሂሳብ ደብተር የሌላቸው ደግሞ አዲስ እንዲያወጡ አቅራቢያቸው ከሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጋርም ውይይት መደረጉን አቶ ሻካይቶ ተናግረዋል። በሌላ በኩል የልየታ ስራው ሲሰራ የዜማ ፓርቲ አባል በመሆናችን ብቻ ንብረት ቢወድምብንም እገዛውን እንዳናገኝ ተከልክለናል ያሉ አንዳንድ የቀበለው ነዋሪዎች ለኮንሶ ዜና መረጃ አድርሰዋል። ከአንድ መንደር ብቻ 22 ሰው ከእርዳታው እንዲገለል ተደርጓልም ብለዋል። አድማጮቻችን ጉዳዩን ለማጣራት ቅሬታ ሰሚ ኮሚቴውን ለማግኘት ያደረግነው ሙከራ አልተሳካም። ስለ ጉዳዩ ሁኔታዎችን እንዳጣራን እንመለስበታለን። ይህ ኮንሶ ዜና ነው። የዞኑ የትራንስፖርት መምሪያ አንዳንድ የስምርት መስመሮችን በመከልከሉ ወደ እርሻ ሥራዎቻቸው መሄድ ያልቻሉ አርሶ አደሮች አማረሩ። ከኮንሶ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ ተሰጥቷል በተባለ ትዕዛዝ ከካራት ከተማ መናኸሪያ ወደ ሶርሳ ጨርቅሌ መስመር የሚሰሩ 4 የህዝብ ማመላለሻ አውቶቡሶች ስምርት በመከልከላቸው ምክንያት ከፍተኛ መጉላላት እንደደረሰባቸው ወደ ሰገን እርሻ ቦታዎቻቸው መሄድ አልቻልንም ያሉ አርሶ አደሮች ለኮንሶ ዜና ተናገሩ። ወቅቱ የአረም ወቅት መሆኑን የገለጹት አርሶ አደሮቹ የአመት በዓል ወቅት እረፍት ጨርሰው ወደ ስራቸው ለመመለስ በተዘጋጁበት ባጋጠማቸው የትራንስፖርት ስምርት ችግር በመናኸሪያ ውስጥ ሲጉላሉ መዋላቸው ተገልጿል። ምናልባትም በስምርት መስመሩ ላይ የሚሰሩ መኪናዎች ከታገዱ በሌሎች መኪናዎች ስምርታቸው ሊተካ ይችላል በሚል ተስፋ ስንቆቻቸውን እንደሸከፉ በመናኸሪያ ውስጥ ሲጉላሉ መዋላቸውን አርሶ አደሮቹ ተናግረዋል። ጉዳዩን ከተሽከርካሪ ባለቤቶች ለማጣራት ከታገዱ መኪናዎች መካከል የአንዱ ባለቤት የሆኑት አቶ አሸናፊ አያ ነው የተባሉ የህዝብ ትራንስፖርት ተሽከርካሪ ባለቤት ማነጋገረቻለን ሲሆን ድንገት ጧት ስራቸውን ለመጀመር ወደ መናሃሪያው የሰመረት ክፍል እንደሄዱና ዛሬ በሶርሳ ጫርቅ ለመስመር መስራት እንደማይችሉ እንደተነገራቸው ተናግረዋል። ምንም በጽሁፍ የደረሳቸው እግድ አለመኖሩን የገለጹት አቶ አሸናፊ ምክንያቱን ከሰመረት ሰጪ ክፍል ሲጠይቅ የመናሃሪያ ሰመረት ሰጪ ክፍል ኃላፊ ከበላይ አካል ተደውሎላቸው እንደሆነና ምንም እንደማያውቁ እንደገለጹላቸው አቶ አሸናፊ ተናግረዋል። ስለ ጉዳዩ የዞኑን የትራንስፖርትና መንገድ ልማት መምሪያን ኃላፊ እንዳነጋገሩና ኃላፊው የብልጽግና ፓርቲ አባላትን በቅስቀሳ ቲሸርት ለይታችሁ አጭኑም የሚል አቤቱታ ቀርቦባቸዋል እንዳላቸው ተናግሯል። ሆኖም ግን እንደ ህዝብ ትራንስፖርት አገልጋይ አቶ አሸናፊ ሰውን በፖለቲካ መለካከት ለይቶ እንደማይጭንና መኪናው እንደ ፈረስ ስለሆነ ማንንም ወደፈለገበት በማድረስ ስራው ላይ ብቻ ትኩረት እንደሚያደርግ ተናግረዋል። አክለውም በልጽግናም ሆነ ኢዜማ ለቅስቀሳ ስራ መኪናቸውን ቢከራዩ እንደ ቢዝነስ ሰሪ ለሁለቱም እኩል አከራያለሁ ብለዋል። የግሉ ምክንያት ምን ሊሆን ይችላል ተብለው ለቀረበላቸው ጥያቄም ሲመልሱ ከዚህ በፊት ለኢዜማ ፓርቲ የምርጫ ቅስቀሳ መኪናውን አከራይተው የምርጫ ቅስቀሳ መሪዎችን ሰገን አቅራቢያ ወዳለው ሶርሳ ወደ ተባለ ቦታ ባደረሰበት ወቅት መኪናው በአከባቢው ላይ ባሉ የኢዜማን ፓርቲ የምርጫ ቅስቀሳ በሚቃወሙ ሰዎች በድንጋይ ናዳ እንደተደበደበበት ገልጾ ለማንም ፓርቲ መኪናዬን የማከራይ ቢሆንም ከዚያን ቀን ጀምሮ የኢዜማ ፓርቲ መኪና ነው ብለው ሰበብ ይፈልጉብኛልም ብለዋል። ደግመውም መኪናዬ ግን እንደ ፈረስ ነው ያደርሳል እንጂ አይዋጋም ብለዋል። ታዲያ እነሱ ከታገዱ ለምን ሌሎች በመትካቸው ህዝብን ለማገልገል አልተሰማሩም ለተባሉት አቶ አሸናፊ ሲመልሱ ምናልባት የሶርሳ መንገድ አንዳንድ ቦታ ላይ ተቆራረጠ ስለሆነ ባለ ሁለት በር አውቶቡሶች ካልሆኑ በስተቀር ሌሎች ባለ መኪናዎች ይቃይ ሰብርብናል ብለው መንገዱን ስለማይመርጡ ነው ብለዋል። ጎማቸው ዝቅ ያሉ መኪኖች መንገዱን ስለማይደፍሩት ህዝብ ለእንግልት ተዳርገው ውሏል ብለዋል። በጉዳዩ ላይ ያነጋገርነው የኮንሶ ዞን የትራንስፖርት የትራንስፖርትና መንገድ ልማት ኃላፊ አቶ መንተስኖት ለምታ ስምርቱ በሳቸው ትዛዝ መከርከሉን አረጋግጠው ሆኖም ግን ስምርቱ የተከለከለው ከጃርሶ ቀበለ ሰዎች በደረሳቸው አቤቱታ መሰረት ነው ብለዋል። እነዚህ ተለይተው የታገዱ የአራት አውቶቡሶች ባለቤቶች በጃርሶ በኩል አልፈው ሲሄዱ እግረ መንገድ የሚጭኗቸውን የብልጽግና ፓርቲ ደጋፊዎች የሆኑ የጃርሶ ቀበለ ነዋሪዎችን እንደሚደበድቡ በሚለብሱት የምርጫ ቅስቀሳ ቲሸርት ለይተው ከፈለጉ እንደማይጭኗቸው ወይም ደግሞ ጭነው መሃል መንገድ ላይ በማውረድ ህዝብን እንደሚያጉላሉ ተናግረዋል። የጃርሶ ህዝብ በቀበለ ደረጃ ስብሰባ አድርጎ አቤቱታ አቅርቦባቸዋልም ብለዋል። ታዲያ ወደ ሶርሳ የሚሄዱ አርሶ አደሮች መጉላላት እንዳይቀጥሉ የስምርት እግድ ውስጥ ከመቼ ይቆያል ተብለው ለተጠየቁት ሲመልሱ ኃላፊው የህዝብ ማመላለሻ ተሽከርካሪዎቹ ባለቤቶች ማህበር ስላላቸው በማህበራቸው በኩል እንደሚሰበስባቸውና ከቅሬታ አቅራቢዎች ጋር በማገናኘት በመምከር ጉዳዩን ለመፍታት እንደሚሞክሩ ተናግረዋል። የብልጽግና ፓርቲ ደጋፊዎችም መደብደብና ማጉላላት የሚቀጥሉ ከሆነ ግን ከመናሃሪያ እስከ ማገድ የሚደርስ ቅጣት እንደሚጣልባቸውም ተናግረዋል። ይህ ኮንሶ ዜና ነው። የካረት ከተማ አስተዳደር የሰዓት እላፊ ገደብ መጣሉን የዞኑ የኮሙኒኬሽን መምሪያ አስታወቀ። የካረት ከተማ አስተዳደር ዛሬ ማምሻውን መቼ ጀምሮ እስከ መቼ እንደሚቆይ መጀመሪያውና መጨረሻው በውል ያልታወቀ የሰዓት እላፊ ገደብ መጣሉን የዞን መንግስት ኮሙኒኬሽን ጉዳዮች መምሪያ በማህበራዊ ትስስር ገጹ ይፋ አድርጓል። የሰዓት እላፊ ገደቡ ከፌስቡክ ገጽ ውጪ በሌሎች መንገዶች ለካራት ከተማ ነዋሪዎች ይፋ ስለመደረጉ በመግለጫው የተገለጸ ወይም ስለመታወጁ የደረሰን መረጃ የለም። ለሰዓት እላፊው ገደብ አስፈላጊነት እንደ ዋነኛ ምክንያት ከቀረቡት ምክንያቶች መካከል ስድስተኛውን አገራዊ ምርጫን ለማወክና ህብረ ብሔራዊ አንድነታችንን ለማጠልሸት ለትና ቀን እየሰሩ ያሉ ጸረ ሰላም ግለሰቦችና ቡድኖች እንዳሉ መንግስት ለደረሰባቸውና ክትትል ያደረገባቸው ስለሆነ ነው የሚል ይገኝበታል። በተጨማሪም ከዚህ በፊትም በከተማይቱ እንደነበረ የተገለጸውና በከተማይቱ ላይ እየበረከተ መጥቷል የተባለ የግለሰቦችንና የመንግስት መስሪያ ቤቶች ንብረት መዝረፍና መስረቅ መሆኑ ተገልጿል። ስለዚህ ጸረ ሰላም ናቸው የተባሉ ኃይሎችና ዘራፊዎች መንግስት ይያለማ ያለውን ልማት እንዳደናቀፉ ህብረተሰቡም ተባባሪ በመሆን ከመንግስት ጋር በአንክሮ እንዲከታተላቸው መግለጫው በአንክሮ ጠይቋል። በሳተላይት ፍግዱ መሰረት ሞተር ብስክሌቶችና ባጃጆች ከምሽቱ 2 ሰዓት እስከ ጧት 12 ሰዓት መንቀሳቀስ የማይችሉ ሲሆን በከተማው ላይ ያሉ ዜጎችም ደግሞ ከምሽቱ 3 ሰዓት እስከ ማለዳው 11 ሰዓት መንቀሳቀስ አይችሉም ተብሏል። መለስተኛና ከባድ ተሽከርካሪዎችን የሚያሽከረክሩ ለሊት በሚሰሩበት ጊዜ የጸጥታ አካላት የሚጠይቋቸው መረጃዎች የማሳየት ግዴታ እንዳለባቸውም ተገልጿል። በሳተላይት መካከል ወሊድና መሰል አስገዳጅ ሁኔታ ሲፈጠር ለሰፈር ደንብ አስከባሪ ወይም ለፖሊስ ማሳወቅ ወይም በእንቅስቃሴ ወቅት የታደሰ መታወቂያና ሌሎች አስፈላጊ ሰነዶችን ለጸጥታ አካላት ማሳየት ይገባልም ተብሏል። እንደ ምግብ ቤትና መጠጥ ቤት ያሉ የንግድ ተቋማት ከምሽቱ 3 ሰዓት በኋላ መስራት እንደሌለባቸውም በክልከላው ተገልጿል። ዲኤስቲቪ መዝናኛዎችም ከ2 ሰዓት ምሽት በኋላ አገልግሎት መስጠት የለባቸውም ተብሏል። ክልከላው ከመቼ ጀምሮ እስከ መቼ ተፈጻሚ እንደሚሆን ያልተገለጸ ሲሆን ከንቲባውን አቶ ጋሻው ገናለን ጠቅሶ መግለጫው ተቋጭቷል። ይህ ኮንሶ ዜና ነው። አድማጮቻችን ዜናውን ከማብቃቴ በፊት አርስቲ ዜናዎቹን በድጋሚ አሰማለሁ። የኢትዮጵያ ቀይ መስቀል ማህበር በፉጩጫ ቀበሌ ያሉ ተፈናቃዮችን መልሶ የማቋቋም ስራ እየሰራ መሆኑ ተገለጸ። የዞኑ የትራንስፖርት መምሪያ አንዳንድ የስምሪት መስመሮችን በመከልከሉ ወደ እርሻ ስራዎቻቸው መሄድ ያልቻሉ አርሶ አደሮች አማረሩ። በኮንሶ ዞን ካራት ከተማ የሰዓት እላፊ ገደብ መጣሉን የዞኑ የኮሙኒኬሽን መምሪያ አስታወቀ። ዜናው በዚያ በቃ። አድማጮቻችን የዕለቱ አንኳር ዜናችን ይህን ይመስል ነበር። ስላዳመጣችሁን እናመሰግናለን። ደህና ቆዩን።